ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበ ጽሑፍ በመጨረሻም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችንን አሰምተን ክፍል 1 ዝግጅታችን ይተናቀቃል። አሁን ወደ ዜናው።
ኢሃዴግ የተባለው የውያኔው ጭምብል ድርጅት ቃል አቀባይ ሽፈራው ሽጉጤ ኢሃዴግ ምክር ቤት ስብሰባ በሚቀጥለው ሳምንት የሚካሄድ መገልጿል። ቃል አቀባዩ አምስተኛ ቀኑን ያገባደደው ኢሃዴግ ማዕከላዊ ኮሚቴ ስብሰባ የግምገማ ስራዎችን ያከናወነ መሆኑን ጠቁሞ የሚቀረው የአንድ ድርጅት ግምገማም ተናግሯል። በሚቀጥለው ሳምንት በሚደረገው ስብሰባ የተደረጉ ግምገማዎችን እንደገና ገምግሞ ውሳኔ ይሰጣል በማለት የተናገረ ሲሆን የአመራር ክፍተቱንም ያሟላል ብሏል። ሲፈራው ሽጉጤ ከሁለት ሳምንት በፊት ኢሃዴግ ድርጅታዊ ጉባኤ ለሚቀጥለው ነሐሴ ወር እንዲተላለፍ አባል ድርጅቶች ተስማምተዋል በማለት የተናገረውን በሐሙስ ስለቱ መግለጫው ያላነሳ ሲሆን አለማርያምን ለመተካት የሚችል ሰው ማዕከላዊ ኮሚቴ መጠቆሙንና አለመጠቆሙን ሲያገልጽ አልፎታል። በወያኔ ማዕከላዊ ኮሚቴ ስብሰባ ውስጥ ከፍተኛ መናቆር መከሰቱን ከተለያዩ ምንጮች የሚደርሱን መረጃዎች የሚጠቁም ሲሆን የሽፈራው መግለጫ ግልጽነት ማጣቱ ይህንኑ ሊያረጋግጥ የሚችል ነው ተብሏል። በደቡብ ኢትዮጵያ በባቱ ከተማ አካባቢው 12 ዓመት በፊት የአበባ እርሻ የጀመረው ሼር ኢትዮጵያ የተባለው የዳች ኩባንያ የሚያወጣቸውን የኬሚካል ንጥረ ነገር ወደ ደንበል ሐይቅ እንዲገባ በማድረጉና ሐይቁን በመበከሉ ምክንያት በሰውና በከብት ላይ ከፍተኛ ጉዳት ያመጣ መሆኑን ነዋሪዎች በሐዘን ይገልጻሉ። በውሃ ብክለት ምክንያት ልጆች ለበሽታ ተዳርገዋል፣ ከብቶችም አልቀዋል። ከደንበል ሐይቅ ላይ ለናሙና የተወሰደ ውሃ በተለያዩ ባለሙያዎች ተመርምሮ የኬሚካል ክምችት ያለበትና የተበከለ መሆኑም ተረጋግጧል። ኩባንያው በኬሚካል ሐይቁን እንዳይበክል የአበባ ምርቶቹን ከሐይቁ 500 ሜትር ርቆ እንዲያመርት የሚያካሂደው አበባ ምርት የፕላስቲክ መሸፈኛዎች እንዲያደርግ እንዲሁም በድርጅት ውስጥ ሲሰሩ ለነበሩና ጉዳት ለደረሰባቸው ሰራተኞች ካሳ እንዲከፍል ቢጠየቅም በስራ ለመዋል ሳይችል የቀረ መሆኑን የአካባቢው ነዋሪዎችና ሰራተኛ መሪዎችም ተናግረዋል። በአዲስ አበባ ላፍቶ ክፍለ ከተማ ሐና ማርያም አካባቢ የወያኔ ባለስልጣኖች የነዋሪዎችን ቤት ማፍረሱን ተያይዘውታል። የወያኔው ኮማንድ ፖስት ተባባሪ የሆነበት ይህ የቤት ማፍረስ ዘመቻ ከተጀመረ ሳምንት የሞላው ሲሆን በብዙ ሺህ የሚቆጠሩ ነዋሪዎችን ያለቤትና ያለመጠጊያ አስቀርተዋል። መሬቱን የዲያስፖራ ባለሀብቶች ገዝተዋል በማለት ነዋሪዎቹ የሚናገሩት ባለስልጣኖች መሬቱ ህገወጥ በሆነ መንገድ የተያዘ መሆኑን ቢገልጹም ነዋሪዎቹ መሬቱን የገዙት ከአርሶ አደሮች ላይ መሆኑና ህጋዊ መሆኑንም ይገልጻሉ። ህጻናት ከትምህርት ቤት ሲመለሱ ቤታቸው ፈርሶ የጠበቃቸው ሁኔታን እንዲሁም አለመጠጊያ የቀሩት ነዋሪዎች የቤታቸውን ግድግዳ በዶዘር እየተደረመሰ ሲፈርስና ቆርቆሮዎች እየተለቀሙ ሲሸጡ ማየታቸው እንዳሳዘናቸውና ጉዳዩን ሰምቶ ውሳኔ የሚሰጥ ባለስልጣን ያልተገኘ መሆኑን በርካታ ወገኖች እየገለጹ ይገኛሉ። የአረመኔው የወያኔ አገዛዝ ዋና ደጋፊና ተባባሪ ሆነው የቆየው ለአገልግሎቱም የኢትዮጵያን አንጡራ ሀብት እንደ ልቡ እንዲዘርፍ በወያኔ የተፈቀደለት ሼክ አላሙዲ በሳውዲ አረቢያ ዋና ከተማ በሪያድ ከታሰረበት ከሪትስ ካርልተን የቅንጦት ሆቴል ወጥቶ ወደ ሌላ ሆቴል የተወሰደ መሆኑ ቢነገርም በእርግጥ የት እንዳለ ማወቅ አልተቻለም በማለት ኒውዮርክ ታይምስ የተባለው በአሜሪካን ሀገር የሚታተመው ዕለታዊ ጋዜጣ አርብ መጋቢት 7 ቀን ባወጣው ወጥቶ ዘግቧል። ጋዜጣው በዘገባው በደርግ ዘመን በመንግስት ቁጥጥር ስር የነበሩት ቁልፍ የሆኑ የማምረቻ ተቋሞች በወያኔ ከተሰጠው ጀምሮ አላሙዲ የአገሪቱን አንጥሮ ሀብት ሲዘርፍ መቆየቱን አጋልጧል። በሪትስ ካርልተን ሆቴል አብረው የታሰሩ እንደነበሩ ብዙዎቹ እንዲሁም ያጎቱ ልጅ የሆነው መሐመድ አብዱ እንኳን ሲለቀቅ እሱ ያልተፈታ መሆኑን ተጠቅሷል። የሼክ አላሙዲ ንብረት አስተዳዳሪዎች ግለሰቡ በደህና ሁኔታ ላይ እንደሆነና ከቤተሰብ ጋር እንደሚገናኝ ቢገልጹም ሰውየው የት እንዳለና በምን አይነት ሁኔታ ላይ እንደሚገኝ የሚታወቅ ነገር የለም ተብሏል። ከታሰሩት መካከል አንዳንዶቹ የማሰቃየት ምርመራ የተካሄደባቸው መሆኑና 17 የሚሆኑትም ለሕክምና ሆስፒታል መግባታቸው እንዲሁም አንድ ታሳሪ በምርመራ ሳቢያ የሞተ መሆኑ ቢገለጽም አላሙዲ የማሰቃያ ምርመራ ይካሄድበት አይካሄድበት የታወቀ ነገር የለም በማለት ጋዜጣው ዘግቧል። ጋዜጣው ባሰፈረው በዚህ ሰፊ ዘገባ አላሙዲ ቀደም ብሎ የሳውዲ መከላከያ ሚኒስትር ከነበሩትና ከሰባት ዓመት በፊት ከሞቱት ከልዑል ሱልጣን ቢን አብዱልአዚዝ ጋር የቅርብ ግንኙነት እንደነበረውና ብዙዎችን የንግድ ተቋሞች የከፈተው በሰውየው ገንዘብ እንደነበረም ዘግቧል። በ1980 ዓመተ ምህረት ሜድሮክ የተባለውን የንግድ ማዕከል መመስረቱን በስዊድን የነዳጅ ኩባንያ እንዲሁም በእንግሊዝ ሀገር የተለያዩ የንግድ ተቋሞች ያሉት መሆኑን ጋዜጣው ገልጾ ለክሊንተን ፋውንዴሽን በብዙ ሚሊዮን የሚቆጠር ገንዘብ የረዳ መሆኑና በአንድ ወቅትም በግል አውሮፕላኑ ክሊንተን ወደ ኢትዮጵያ እንዲሄድ የጋበዘ መሆኑን አስታውሰዋል። 1994 ዓ.ም በኒውዮርክ በወርልድ ትሬድ ሴንተር ላይ ከደረሰው የሽብርተኞች አደጋ ተያይዞም ለሽብርተኞች ገንዘብ ሰጥቷል በሚል በአሜሪካን ባለሥልጣኖች ተጠርጥሮ እንደነበረም ጋዜጣው አትቷል። የእስራኤል መንግስት ከኤርትራ ክፍለ ሀገርና ከሱዳን የመጡ በአገሪቱ የሚገኙ ስደተኞችን ለማባረር ያደረገውን ውሳኔ ለጊዜው የገታ መሆኑ ታውቋል። ቀደም ብሎ የእስራኤል መንግስት እያንዳንዱ ስደተኛ $3,500 እየተሰጠው እስከ መጋቢት 30 ድረስ በፈቃደኝነት ወደ ሌላ ሶስተኛ ሀገር እንዲሄድ ያዘዘ ሲሆን ትዕዛዙን የማይፈጽሙ ስደተኞች ለእስር እንደሚዳረጉ በመግለጽ ማስጠንቀቂያ መስጠቱ ይታወቃል። ይህን የመንግስት አቋም ህገወጥ ነው በማለት የስደተኞቹ ወኪሎች ለፍርድ ቤቱ በማቅረባቸው ምክንያት ውሳኔውን ለጊዜው የታገደ መሆኑን ተነግሯል። መንግስት ዝርዝር ሁኔታዎች እንዲያስረዳ ፍርድ ቤት እስከ መጋቢት 17 ቀን ድረስ የጊዜ ገደብ ሰጥቶታል። የደቡብ አፍሪካው የቀድሞ ፕሬዝዳንት ጃኮብ ዙማ የስልጣን መባለግን በሚመለከቱ 16 ክሶች የሚከሰሱ መሆናቸውን የአገሪቱ አቃቤ ህግ አርብ መጋቢት 7 ቀን ገልጸዋል። ዙማ የሚከሰሱበት ወንጀሎች ሙስናና የገንዘብ ማጭበርበር፣ የገንዘብ ልውውጥን ሴራ መፈጸም መሆኑም ተነግሯል። ዙማ በሙስና ላይ መዘፈቃቸው ለመጀመሪያ ጊዜ የተጋለጠው በ2001 ዓ.ም ምክትል ፕሬዝዳንት በነበሩበት ወቅት በተካሄደው $2.5 ቢሊዮን የመሳሪያ ግዢ ላይ ጥርጣሬ ተፈጥሮ ምርመራ ከተካሄደ በኋላ ነው ተብሏል። ባለፈው ወር ዙማን ገዢው ፓርቲ ከስልጣን ያወረዳቸው መሆኑም ይታወሳል። የሶማሊያ ፕሬዝዳንት 18 ጀነራሎችን ከስራ ያስወገዱ መሆናቸውን ተነገረ። ፕሬዝዳንቱ በአገሪቱ ከሚገኙ 22 ጀነራሎች መካከል አራቱን ብቻ አስቀርተው ሌላውን ያባረሩበት ምክንያት ወታደራዊ ተቋም ውስጥ ትኩስ ኃይል ለማስገባት ፈልገው ነው ተብሏል። ሁኔታውንም በቅርብ ለመከታተል እንዲያስችላቸው ቢሮአቸውን ወደ መከላከያ ሚኒስቴር መስሪያ ቤት ያዛወረ መሆኑም ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Good fun. كهزب غار فتجا كزجيت كفل አባው ሁሉንም በሚያመራ እንደበታቸው ስንኝ ቋጥረውበታል አይት ለሞቷ የድመት አፍንጫ ብለው ፋሽስቶች አንድ አይነት ጠባይ አላቸው በዘረኝነታቸው በጨካኝነታቸው ይገለጣሉ ለዓላማቸው መሳካት ህዝብን ተለማምጣውና ደልለው ካጠገባቸው ማሰለፍ የተከኑበት ነው ለምሳሌ ሂትለር ዶችላንድ ኡበር አለስ ብሎ ነው ተከታይ አፈራው ሞሶሎኒን ታላቋ ኢጣሊያ እንዴት በጥቁሮች ተደፈራለች በሚል ህዝብን በመቀስቀስ ነው ድጋፍ ያገኘው ደርግ የህዝብን ድጋፍ ለማግኘት ኢትዮጵያ ትቅደም ብሎ በማዋዛት ነው ግድያውን ጭፍጨፋውን ያስከተለው ወያኔም ከወርቁ ዘር በመፈጠሬ እኮራለሁ የሚል መፈክር አሰምቶ ነው ጥቂት ዘረኛ የትግራይ ወጣቶችን ቀልብ ሊስብ የቻለው አማራና ኦርቶዶክስ ሃይማኖትን በጠላትነት በመፈረጅ ኢላማ በማድረግ በማስደረግ ብዙ ህይወት እንዲጠፋ ያስደረገው በዘረኝነት እምነቱ ነው ወያኔን ከሌሎች ፋሽስቶች ሁሉ የሚለየው የራሱን ወገን የሆነውን ህዝብ በጠላቻና በንቀት ማየቱና እንደ ባዕድ አድርጎ መቁጠሩ ነው በዚህም ህዝብን ለያይቶና አዳክሞ መግዛት ይቻላል ብሎ በማመኑ ነው ክፍፍልን ፈጥሬ ጨፍጨፈና አጨፋጨፈ እገዛለሁ ብሎ ማሰብ እብደት ነው ምንም እንኳን በዚህ ድርጊቱ የተወሰኑ ሆር አደሮችን ለጊዜው ከጎኑ ማቆም ቢችልም ተንኮሉ የገባቸው ሲመጣ ሁሉም እየሸሹት በመሄድ ላይ ናቸው በተለይ ወጣቱ በዚህ አይነቱ ሸርና ደባ የትም መድረስ አለመቻሉን ነው እያሳየው ያለው ይህ አይነቱ ህዝብን አናክሶ በስልጣን መቆየት የሚል ሐሳብ የመለስ ዜናዊና የወያኔ ቅዠት የፋሽዝም ታድሶ መሆኑን ያመለክታል። ልክ እንደ ስርቆት ጥልቅ ታድሷቸው ማለት ነው። ተደጋግሞ እንደተነገረው ህዝብን በመግደልና በማሰር ሐቅን ማደብዘዝ አለመቻሉን ወያኔ አሁንም ገና አልገባውም። ወያኔና ስብስቦቹ ደምቆሮሽ ናቸው ሲባል ስድብ የሚመስላቸው ሰዎች አሉ። አሁን በደንብ ሊገባቸው ይችላል። ህዝብን በአዋጅ አግቼ እገዛለሁ ብሎ ከማመን ውጪ ድንቁርና የለምና። ሁልጊዜ በዞን ኮቴ የተረገጠ የሚኖር የሳር መሬት እሾህ አብቅሎ መራመጃ ቢያሳጣው በዞኑ ለቅሶ ስምንተኛው ሺህ የደረሰ መስሎት የሚደነግጥ ሊኖር አይገባም። ምክንያቱም ለቅሶ መጪውን የተመቻቸ መንገድ የሚጠቁም ነውና የማይደፈር የሚመስለውን ማስለቀስ እንደሚቻል የሚያሳይ ነውና የማይታዩ እሾች በመድር ተተክለው መቆሚያ እንደሚያሳጡ የሚመሰክር ነውና ገዝፎ መታየት የአቸናፊነት ዋስትና እንዳይደለ የሚያስረዳ ነውና ለምለሙን ረግጦ ጣቅሙን ደፍጥጦ መዝናናት አለመቻሉን ያሳያልና በደለና ጭቆና መጣኑ ሲያልፍ ጉልበትና እብሪትን መሰባበር እንደሚቻል ያረጋግጣል። የትግራይ ወጣቶች ምንም እንኳን በወያኔ ስር የመውደቅ መጥፎ እድል ቢገጥማቸውም ከተያዙበት የዘርና የጥቅማ ጥቅም ተገዥነት መላቀቅ አለባቸው። መማር ካለባቸው ከሀገር ሻጮቹ ከነስባት ነጋ ሳይሆን ከሀገር አስከባሪዎቹ ከነ አሉላ አባነጋ መሆን አለበት። መማር ካለባቸው ክብርና ጥቅም ንቆ ከዳው ህዝብ ወግኖ ህይወቱን ከሰጠው ከጥላውን ግዛው እንጂ ደሃውን አፈናቅሎ ለሀብታም መሬት ከሸጠው ከመለስ ዜናዊ መሆን የለበትም። የትግራይ ወጣቶች መማር ካለባቸው ለሀገርና ለህዝብ ሲሉ በጀግነት መስዋዕትነት ከሆኑት ከነ ጋይም እንጂ ከነ አባይ ፀሐይ መሆን የለበትም። ትምህርት ካስፈለጋቸው የዚያን ትውልድ ዩኒቨርሲቲ ተማሪዎች ገድል መረዳት ይኖርባቸዋል። ለተበደሉ ሁሉ በመጮኋቸው ትምህርት ለሁሉም ይዳረስ በማለታቸው ሌላው ቢማር ባይማር እኛ ምን አገባን ሳይሉ በመታገላቸው መጪው ትውልድ የተሻለ እድል እንዲያገኝ አስደርገዋልና ስለዚህም አሁን ቢሆን የደሃ ልጅ ወደ ሞት የወያኔ ሀብታም ልጆች ወደ ትምህርት ይሄዱ የሚል አንዳችም ምክንያት የለም። በ21ኛው መቶ ክፍለ ዘመን የተወለደ ሁሉ በቴክኖሎጂ ዘመን ተፈጥሯልና ለመረጃዎች ቅርብ ስለሆነ ከዘረኝነት የበለጠ ድንቁርና እንደሌለ መገንዘብ ከቶንም አያዳግተው። ኢትዮጵያ ህዝብና አዲሱ ትውልድ ወያኔ ለሚያደርስበት ሰቆቃ አዲስ አይደለም። የድርጊት አስመሮት ነው ለትግል የተነሳው። ያመረቀዘ ቁስልን በፋሻ ቢያስሩት አይደንም። የወያኔ ማሸርገድና የራሱ ጥልቅ ታድሶ ለወጣቱም ሆነ ለኢትዮጵያ ህዝብ ምንም የሚሰጠው ፋይዳ የለም። የወጣቱና የህዝብ ጥያቄ ሁሉንም በኩል አይን የሚያይ የስርዓት ለውጥ ይደረግ ነው። መፍትሄው የሽግግር መንግስት ተቋቁሞ ስልጣን በሰላማዊ መንገድ ወደ ህዝቡ እንዲተላለፍ ማድረግ ነው። ከህዝብ ጋር ፍጥጫ አያዋጣም። በአስቸኳይ ጊዜ አዋጅ ህዝብን ማሰቃየት ወንጀሉን ያከብደዋል እንጂ ትግሉን አያስቆመው። ህዝብን አስሮና አፍኖ በሰላም የኖረ አገዛዝ በዓለም ላይ ታይቶ አይታወቅም። ወያኔ የመጀመሪያው ሊሆንም አይችልም። ህዝብ እርምጃ ከወሰደ ማንም ሊያስቆመው አይችልም። አጋዚ ጦር የባለስልጣኑን ቤትም ሆነ የሆድ አደሮችን የንግድ ተቋሞች ከማፈራረስ አያድናቸው። እንኳንስ ይህንን ራሱንም ማዳኑን ያጠያይቃል። የወያኔ የአፈና ዘመን አብቅቶለታል። አፈናና አዋጅ መፍትሄ ቢሰጥ ኖሮ ያለፈው 26 ዓመት ከበቂ በላይ በሆነ ነበር። ከዚህ በኋላ ህዝብ እየተገደለ የሚቀጥልበት ዘመን ሳይሆን ምላሹን የሚሰጥበት ነው። ከሰላማዊ ሽግግር ከህዝብ ጋር ፍጥጫው ከተመረጠ ከአሁን በኋላ ወያኔ ንግዱ ማትረፉ ቀርቶ ተዝናንቶ መኖሩ ሱሚ ይሆናል። ድል ለኢትዮጵያ ህዝብ። የኢትዮጵያ ህዝብ ያለ ጥርጥር ያቸንፋል።
يا وادي زمادو ባይ ባለውን አፎቱ ረቃው ሲሄዱ
የደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን የደብዳቤዎች አምድ ፕሮግራማችንን የምንጀምረው መሩ ድልነሳው ከዳላስ ከተማ ከቴክሳስ ግዛት አሜሪካ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች አድማጮች ሁሉ እንደምን ሰንብታችኋል እላለሁ። በቅርቡ አንድ አዛውንት ዜጋችን ከወደ አሜሪካ ኢኢዲኤን በሚለው መገናኛ መድረክ ላይ አማራውን እንወክላለን ባይቡድኖች ቢያንስ 17 ደርሰዋል ብለው በማማረርና መጻፍ የጻፉትን አንብቤ ይህን ደብዳቤ ልጽፍ ተገደድኩ። ወያኔ ትግል ከጀመረ ጊዜ ጀምሮ ዋና ትኩረቱ አማራውን ማጥፋት መሆኑን በመጀመሪያ መርሃ ግብሩና ትግሌ ጸረ አማራና ጸረ ኢምፔሪያሊስት ነው ብሎ ሲያስቀምጥ ግልጽ ያደረገው ነው። የወያኔ መሪዎች ጸረ አማራነት አንድም ጎንደር ለጥቆም ሸዋ ዘውድ ቀማል የሚል አድሃሪና ፊውዳላዊ ቁጭትን ያዘለ ሲሆን በተጨማሪም የኤርትራን የግንጠላ አጀንዳም ያገነገበ ነበር። ብዙዎቹ የወያኔ መሪዎች ውልደታቸው ከኤርትራ መሆኑንም እናውቃለን። ጸረ አማራ አቋማቸው የተነከረ ስለነበረም ይድህና ኢሃፓን በኢትዮጵያዊነት ከሰው ወግተው ጉዳት አድርሰዋል። ይህንና ሌላም ግፍ እና በደል አማራ በሚል ሲፈጽሙ ብዙዎች ዛሬ አማራ መሆናቸውን አወቅን የሚሉ ክፍሎች በዝምታ ወይም በወያኔ ደጋፊነት ተቆልቁለው እንደነበር ታሪክ የመዘገበው ነው። አለም ደርግ ከተባለው ገጥመው የአማራ ኢትዮጵያዊውን ወጣች ሲፈጁ ነበር ጎንደርን ይጠቅሷል። ወያኔ በወንጀልና በኢትዮጵያ ጠላቶች ታጅቦ ለስልጣን ሲደርስም ኢትዮጵያን ለመከፋፈል መነሳት ብቻ ሳይሆን አማራውን እንደ ህዝብ ሊያወድም ከሌሎች ጋር ሆኖ እርምጃ መውሰድ ሲጀምርም አዛውንቱ ፕሮፌሰር አፍራትና ደጋፊዎቻቸው ተቃወሙ እንጂ ብዙዎች እሳቸው እንዳሉት ሆዳም አማራዎች ሆነው ለወያኔ እንደተቀመሙ አንዘነጋም። ዋናው መስፍን ወልደ ማርያም እንኳን ዛሬ የኢንቲጮና ያድዋ ተወላጅ ትግሬ ነኝ ስላለ በዚህ ባንመድበውም እነ አንድሪያስ ሸቴ ክፍሌ ወዳጆ ወዘተን መጥቀሱ ይበቃል። ወደ ዘንድሮ ስንመለስ ደግሞ ወያኔ ከፋፍሎት የነበረው ህዝብ መተባበር ሲጀምርና የአማራና ኦሮሞ በተለይ ግንኙነት ሲጠነክር ደማችሁ ደማችን ነው ሲባባል ጸረ ሁለቱ ህዝቦች ኃይሎች አንገታቸውን ቀና አድርገዋል። አማራውም ኦሮሞም አሁን ደግሞ ጉራጌውም በኢትዮጵያዊነቱ የታያዘውን ትግል ወደ ክልልና ጎሳ ሊያወርዱት እነ ወያኔ ዘመቻውን ተያይዘውታል። ተመሰረቱ ከሚባሉ 17 ወይም ከዚህ በላይ የአማራ ገለባ ቡድኖች በርከት ያሉት ቤተነታቸው ከቤተ ትግራይ ጋር መሆኑን ቀደምም የተጋለጠ ነው። አማራይ ገንጠል ከኢትዮጵያ ባዮችም እውን ኢትዮጵያዊ መሆናቸው ያጠራጥራል። እንደ ህዝብ አማራው ላይ የሚደርሰውን በደል የሚቃወሙና ለህዝብ የቆሙትን ጥቂቶችን እናውቃቸዋለን። የአማራን ኢትዮጵያዊነት ላንዳፍታም የሚክዱና የሚስቱ አይደሉም። ለአንድ ህዝብ 17 ቡድን መፈልፈል ያን ህዝብ ማጥቃትና ለአደጋ ከፋፍሎ ማጋለጥ እንጂ መጥቀም አይደለም፣ ኢትዮጵያዊነትንም መቃረን ነው። ህዝብን እንደ ወያኔ በልቶ ማሻሻጥም ነው። 17 ወይም ከዚያ በላይ ቡድኖችን አስታራቂ የተባሉት ሁለት ግለሰቦች ደግሞ ጸረ ህዝብነታቸው በይፋ የተጋለጠና ህዝብ የጠላቸው መሆናቸውንም ማመልከት ያስፈልጋል። አንደኛው ከወያኔና ሻቢያ ገጥሞ በደርግ ጊዜ የሰራዊት መሪዎችን ያስፈጀ ሻለቃ ነው። ሚናው ያንንም አሁንም ለኢትዮጵያ ኮምጣጤ ነው። ሁለተኛው ስመጥፉ ዶክተር በሉይ ግለሰብ ደግሞ ለአመታት ድርጅቶችን ሲበጠብጥ ከርሞ 90% የኦሮሞ ህዝብ የኦነግ ደጋፊ ነው ብሎ ጠባብ ኦሮሞ ነኝ ያለ የነ ዲማና ሌንጮ ደጋፊ ግብረ ካይሲ ነው። የአማራው ጠላቶች ናቸው አማራውን አስተባብረው በወያኔ ላይ የሚያስነሱት ጅብ በማያቆት አገር ማለቱ ይሻለናል። ኢትዮጵያዊነት ያቸንፋል ላለው እንደ አዛውንቱ ያገርሰው የአማራ ህዝብ ኢትዮጵያዊነትን ማንንም ሊቀይረው አይችልም ሲሉ መሩድል ነሳው ከዳላስ ከተማ ከቴክሳስ አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፕሮግራሙ ተከታታዮች እንደምን ከርማችኋል? 1967 ዓ.ም በወቅቱ በነበረን ትውልዶች ሁሌ መጥፎ ትዝታዎች ነው። ፋሽስታዊ ድርግ ጅምላ ግድያ ያወጀበት ቀን። የኢትዮጵያ ትግል ፍልስፍናን መቃወም፣ ሰላማዊ ሰልፍ ማድረግ፣ ስብሰባ ማካሄድ፣ ማንበብ፣ መጻፍ፣ መደራጀት ዘተ ሁሉ ባጅ የታገዱበት ዘመን ነበር። ያንን አዋጅ ጣስ ወገኖችን የሚዳኝ ወታደራዊ ፍርድ ቤትም ተቋቁሞ ነበር። በዚህ ወታደራዊ ፍርድ ቤት የሚሰጡ ውሳኔ ይግባኝ እንደማይጠበቅበትም ባዋጁ ይፋ ተደርጎ ነበር። ከዚህ በኋላ ንጻር ምጃ በሚል ዜጎች ሁሉ በየጎዳናው መገደል፣ የጅምላ ያፈሳስ ስርዓት፣ የተለያዩ የስቃይ አይነቶችን በወገን ላይ መፈጸም፣ ሴቶችን መድፈር፣ ማስገደድ ወዘተ የፋሽስታዊ ድርግ የየለት ተግባር ነበር። በዚያን ዘመን ፋሽስታዊ ድርግ አስቸኳይ ጊዜ አዋጁን ለምን አወጀ ለሚሉ ወገኖች በወቅቱ ወታደራዊ ድርግ ስልጣኑን ለህዝብ አስረክቦ ወደ ጦር ካምፑ እንዲመለስ የከረረ የህዝብ ጥያቄ ነበር። በርግጥም የህዝብ ተቃውሞ መፈናፈኛ አሳጥቶት ነበር። የተቃውሞም ጭብጥ ግዛዊ ህዝባዊ የሽግግር መንግስት እንዲቋቋም፣ ወታደሩ ለዚህ በህዝብ ለተመረጠ አካል ያስረክብ የሚል ነበር። እነዚህ ጥያቄዎች ደግሞ ተገቢም ዲሞክራሲያዊም ነበሩ። ወታደራዊ ድርግን እነዚህን የህዝብ ጥያቄዎች መሆናቸውን በውል ቢረዳውም የህዝብ ጥያቄነታቸውን የህዝብ መብቶች መሆናቸውን መቀበል ተስኖትም ነበር። ይልቁንም የባዳን ቅጥረኞች፣ የሲያይቡ ቹሎች፣ የአረብ ቅጥረኞች፣ የዛድባሪ አላማ አስፈጻሚዎች እያለ የውሸጥላሽት መቀባቱንና ግድያውን ቀጠለበት። በዚህ ሀገሪቱ አንድ ትውልድ ሙሉ ጨፈጨፈ። ያምባገነኖች፣ ዘረኞችና ከፋፋዎች በግል ስብዕናቸውም ሆነ በስነ ልቦናቸው ተመሳሳዮች ናቸው የሚለው የምሁራን ድምዳሜ በኢትዮጵያችን በተጨባጭ እየተመለከት ነው። የወያኔ የ27 ዓመታት የግፍ አገዛዝ፣ የዘር መድሎ፣ ዝርፊያ፣ ምዝበራ፣ አፈና፣ ጭፍጨፋ ያስመረረው የኢትዮጵያ ህዝብ በወያኔ ላይ ማመጹን ተከትሎ በወያኔ በኩል ይኸው ያስቸኳይ ጊዜ አዋጅ በይፋ የኢትዮጵያ ህዝብ ጥያቄ ዛሬ አንድ ነው፣ ወያኔ ከስልጣን ይውረድ፣ ስልጣኑን ለህዝብ ያስረክብ የሚል ነው። ይህ ደግሞ የዛሬ 43 ዓመታት ከተነሳው የህዝብ ጥያቄ ጋር በእጅጉን ይመሳሰላል። ኢትዮጵያ ዛሬ ሙሉ በሙሉ በወታደራዊ አገዛዝ ስር ወድቃለች። ዜጎች ይታፈናሉ፣ አድራሻቸው ይሰወራል፣ ጅምላ ጭፍጨፋ ይካሄድባቸዋል። ከአንድ ቤተሰብ ውስጥ 3 2 ወይም 4 መግደል ተለምዷል። ባምቦ ባምባትና ልጅ የተወሰደውን ግድያ ይጠቅሷል። በዚህ ወታደራዊ ኃይል የሚታሰሩ ወገኖች አድራሻ በውል አለመታወቁ በቤተሰብ ላይ የሚያሳድረው ተጽዕኖ በትክክል መረዳት የሚችለው የደረሰበት ነው። ዘረኛው ወያኔ በዛሬው ጊዜ የራሱን ስምና መግባር ወደ ህዝብ እየወረወረ የስም ማጥፋት ዘመቻውን በስፋት ታይዞታል። በባዳን የሚረዱ ጸረ ሰላም ኃይሎች፣ የሻቢያ ተላላኪዎች፣ የኦነግ አላማ አራማጆች ወዘተ ያለ ግድያውን ቀጥሎበታል። ልክ እንደ ፋሽስታዊ ድርግ እውነታው ግን ከዚህ በእጅጉ የተለየ ነው። በሌላ በኩል የኢትዮጵያ ለሀገሩ ክብርና ለወገኑ ነጻነት ከጠላቱ ጋር ፊት ለፊት እየገጠመ ጠላቱን ማሳፈር እንጂ እንደ ወያኔ ከባዕድ ኃይላት ጋር ለኢትዮጵያ ውድቀት ሲሞዳሙድ ወይም ሲለምን ታይቶም ተሰምቶም አይታወቅም። የኢትዮጵያዊነትና የህዝቧ ነጻነት እስኪረጋገጥ ወያኔ መቀመቅ እስኪገባ ድረስ ትግሉ ይቀጥላል። ወያኔም ይገድላል፣ እናም ትግላችን እንቀጥላለን። በኢትዮጵያ ህዝብ ትግል ወያኔ ወደ መቀመቅ ይገባታል። ዳዲ ነጎ ሻሸመኔ።
ተከታዩን ደብዳቤ ላኩልን ደግሞ በላቸው ዳንግላ አውግቸው ከበርሊን ጀርመን አገር ናቸው። ይድረስ ለፍኖተ ዴሞክራሲ ሬዲዮ እንደምን ሰንብታችኋል? ይህን ደብዳቤ የፖለቲካ ትክክልነት ወይም ፖለቲካል ኮሬክትነስ በሚል እንደማትዘጉብኝ ተስፋ አለኝ። ወያኔ ከመጣ ጀምሮ በአዲስ አበባም ሆነ በውጭ አገሮች ሆነው በሐሰት ዘመቻው የሚያጅቡት ግለሰቦችና ቡድኖችን ተዉ፣ ውሸት ያብቃ ብሎ መገሰጽና ማውገዝ ለምን አቃተን? እስከመቼ ሲያሾፉብን ዝም ይባላሉ? በቅርቡ ባቸፈር በወያኔ ወታደሮች ላይ የተኮሱት ጀግና የየትኛው ድርጅት አባል እንደነበሩ ከመሰዋታቸው በፊት ከማን ጋር እንደሰሩ እየታወቀ ሀፍረትን በደረቁ ጠብሶ የበላው ግንቦት ሰባት የሚባለው ቡድን ጀግናውን የኛ አባል ብሎ በይፋ አቅርቧል። የሚመለከተው ድርጅት ዋሻቸው አይላቸው? ከዚህ በፊት ግንቦት ሰባት ከኤርትራ ድንበር እስከ አዘዞ በቀናት ተጉዞ የሱር ኮንስትራክሽን ተቋምን አጠቃው ሲል ብዙዎች ይህ ሊሆን የማይችልና አይን ያወጣው ውሸትን ከማጋለጥ ይልቅ ዝምታን መርጠው ጮሌዎቹ ሞኞቹን እንዲሞጨልፉ ረድተዋል። ባለፈው ሰሞንስ ድርጅት አይደል በብረት ለበስ ጦር በቃሊቲ ጥቃት አደረስኩ ያለው? የጎንደርን ህዝብ ተቃውሞ በማስነሳት በኩል ማን ተጠያቂ ሊሆን እንደሚችል እየታወቀና ወያኔዎቹ ራሳቸውም እየተናገሩ ከጎንደር እስከ 40 ምንጭ ወያኔን አጠቃን ማለቱ የዚህ ቡድን መለያ ውሸት ሆኖም ተገኝቷል። ይህን የውሸት ባህል አስፋፍተው ለወያኔ መሳለቂያ ሲያደርጉን መዋሸት ልምድና ብልጠት ሆኖ የሌሎች አገሮችን ሟቾች ፎቶዎች ለጥፎ የኢትዮጵያ ነው ማለቱ እየተለመደ መጥቷል። እውነቱ ተነግሮ ሳይልቅ ለምንስ ዋሽተው ያዋርዱናል? ይህ በገንዘብ መሰብሰብ ላይ የተጠነጠነ የቅጥፈት ዘመቻ ትግላችንን በጣም እየጎዳ ነው። የሞቀ ቤታችንን ጥለን ልጆቻችንን ተሰናብተን ለነሱ ግንባር ሜዳ አስመራ ነውና ኤርትራ ተጓዝን ብለው ቲያትር ከሰሩት ውስጥ ስንቱ በዚያ ቆይተው ጦር ሲመሩ ታዩ? የምንስ ጦር? ይህ ሁሉ ከተጋለጠ በኋላ ደግሞ አሁንም ወደ አስመራ ሄደው በፊት ስንሰማው የነበረውን የጦር አለ ልቦለድ እንደገና ሊያሰሙን እየሞከሩ ያሉ ተራ አጭበርባሪዎችም አሉ። የመጀመሪያዎቹን ውሸት አጋልጠን በነበር እነዚህ አዲስ ሆዶች ደግሞ ሊጮሁም ሊናከሱም ለሻቢያ መሳሪያ ሊሆኑ ባልቃጡ ነበር። የሚያውቁና አቆን የሚረዱ ክፍሎች ዝም የሚሉትና ስለራሳቸው ሚና የማይናገሩበት ምክንያት ሊኖራቸው እንደሚችል ገምታለሁ። ግን ትዕግስትና ዝምታ በዛ። ድርጅቶች ያከናወኑትን ገል የኛ ባይሉም እንኳ አጭበርባሪዎቹ እኛንን ሲሉ ቶሽ አልበስቶም የለመደች ጦጣ ሊሏቸው ይገባል ሲሉ በላቸው ዳንግላ አውግቸው ከበርሊን ጀርመን ደብዳቤያቸውን አጠናቀዋል።
ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ስርጭት። ሰሞኑን አንዳንድ የተለያየ ጉዳዮችን ያመላከቱኝን ለመግለጽ ነው። በጣም የሚገርመው ቢኖር በኢትዮጵያ የታሰሩ የፖለቲካ እስረኞች የኢሃፓ እስረኞች በምን ሁኔታ ላይ እንዳሉ ማንም የፖለቲካ እስረኛ ነኝ ባዮች ስለነሱ ምንም ገለጻ የሰጠ አልሰማውም። ምን አይነት ስብዕና እንደሆነ አልገባኝም። የብሔሮች ወርቀ ዘቦ በሆነች ኢትዮጵያ የህብረ ብሔርን የፖለቲካ የትግል ስልት ይዞ የተነሳው ኢሃፓ የቱን ያህል የብሔርተኛና የጎሳ ፖለቲከኞች መጠቀሚያና ሰለባ አለመሆኑም እየታወቀ በዚህ ትውልድ ሽልት ጠንስሶ የተወለደ ነውና ኢሃፓ የታሪክ እምብርት መሆኑን አንዘንጋ። በዚህ ትውልድ ለ1966 ዓመተ ምህረት አመጽ መንደርደሪያ የሆኑትን ምክንያቶች የተማሪዎች እንቅስቃሴ ይህ እንቅስቃሴ እየተንከባለለ መጥቶ አሁን ያለንበት ደረጃ ላይ ደርሷል። ይህ ጉዳይ የፖለቲካ ፓርቲ መታወቂያ የሚመሳከርበት ጉዳይ አይደለም። ጉዳዩ በዚህ ወቅት የህግ የበላይነት ባልተከበረበት ሀገር፣ የስልጣን አገዛዝ ባልተገደበበትና ንጻ ፍርድ ቤት በማይታወቅበት ብሔር ወንጀላቸው የፖለቲካ ተቃውሞ ወንጀላቸው ወጣትነት ወንጀላቸው ምሁርነት ሆኖ በኢሃፓነት ተፈርጀው እንበለ ፍርድ እንበለ ፍትህ በዘፈቀደ በእስር ቤት የጣሉትን ይመለከታል። ቅጽበታዊ ስር የሰደደው የህዝብ አመጽ ባመጣላቸው የፍቺ ገጽ በረከት የተፈቱ የፖለቲካ እስረኞች እንኳን ስለ ኢሃፓ አመራሮች በወያኔ ታፍነው ደብዛቸው የጠፉትን ወዴትና እንዴት የት ደረሱ የሚል ማንም ከተፈቱት የፖለቲካ ታሳሪዎች ምንም ነገር አለመስማቴ ብሎም ለሚዲያ ምንም አይነት ገለጻ አለማድረጋቸውን ይህን ለታዛቢ እተዋለሁ። ከዳዊት ተመስገን ኖርዌይ። ¶¶
سلام تنستردن يفنوتا ديمقراسي عزدقاجوش انديهم عدماجوش عفسي عملت يميل ماستنككا لرواج حيلي قبرس اللاسي سيستة وقوية كوياني قطمو بسرس ايموتوس انا سبات تامة مرات يلففون الناس تاوسادن ليتوبيان هزب بسانف النتيون الجلون من ديو لوياني عقل قاي يشماق اللي كوميتيم عبار هونو باياريو عفن كفتوال ገንዘብ ስለገኘ አዋቂ የሆነ መስሎት በትራስ ነጠቅ እንግሊዙም ዩ ኖው መስማትን ተገደናል። የገብጋባ ግለሰብ ለሆዱ እንጂ ምንም ላገሩ አልጠቀመም። በቅርቡ ደግሞ የህዝብን ተቃውሞ ሊዘልፍና ያገራችንን መስል አበላሽ ብሎ ሊያላዝን ሲሞክር ተደምጧል። ኃይሌ እንደዚህ ከሆነ ብዙ አመታት አልፈዋልና ሁሉም ዜጋ ውጉዝ ከማሪዮስ በሚል ሙሉ ማዕቀብ እንዲያደርግበት ጥሪ አቀርባለሁ ሲሉ ገረመው ሸቴ ከናይሮቢ ኬንያ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ ሬዲዮ ወድ ፍኖታዎች እንደምን ሰንብታችኋል? ጉድ ሳይሰማ ይባላል። የራሳችን ጉዶች ላይበቁን ወደ ሻቢያ ደግሞ ዘልቆ ካሳውን ሰቦቃ በረከትን ያሻሸጥልን ገባ። ለበረከት አብተ ስላሴ ሰፊ ቃለ መጠይቅ እድል ሰጥቶ የሽማግሌ ቀላል ስለደረሰው ጉዳት ለመሸፋፈን ውሸትን እንዲጠርቅ አድርጓል። ካሳውን ከበረከት ባልተናነሰ ያንዲት ኢትዮጵያ ጣላት ነውና ሊያስገረማን የሚገባ አይደለም። በረከት ከመስፍን ወልደ ማርያም ጋር ሆኖ የጃንሆይ ሚኒስትሮችና ባለስልጣኖችን ሲመረምርና ሲያሰቃየ ቆየ ነው። ካማን አንዶም ጋር ሆኖ በደርጉ ላይ መፈንቅል ሲያሰርም ሲደረስበት ወደ ኤደን ደቡብ የመን ሸሽቶ ከሻቢያ በመደባለቅ ኢትዮጵያን ሲጎዳና ሻቢያና ወያኔን ሌሎችንም ገንጣዎች ደግፎ አገር ወዳድ ኃይሎችን ሲያንቋሽሽ የቆየ ለፍርድ መቅረብ የሚገባው ግለሰብ ነው። ታዲያ ሌላ የሐሰት ትረካ ያሰማ ዘንድ ካሳውን ለምንስ አንቋላጭ ሆነለት? ሻቢያ በረከትን ወግድ ያለው ታናሽ ወንድሙም ሆነሱ የሲያይ ተቀጣሪ መሆናቸው በመጋለጡ ነው። ሌላ ታሪክ የለውም። ሊያጠፋት የሞከራትን ኢትዮጵያ እንደሚወድ አድርጎ ማቅረብ ጸረ ኢትዮጵያ መሆን ነው። ካሳውን ሰቦቃ ግን በነፍሳ ደስታና ሌሎችም ቃለ መጠይቅ ሰምተነው ፍርድ ጠባቂ ባንዳ መሆኑን አረጋግጠናል። በረከት ላስተቃያቸውና ላስገደላቸው ብዙዎች ፍርድ ይቀርባል ሲሉ አሚና አብዱል ቃድር ከሲድኒ አውስትራሊያ ደብዳቤያቸውን አጠናቀዋል።
ውድ የፍኖተ ዲሞክራሲ የኢትዮጵያ ሬዲዮ አዘጋጆች በቅድሚያ የከበረ ሰላምታዬ ይድረሳችሁ። ብቻ ሳይሆን በጣም እንደምወዳችሁና እንደማከብራችሁ ልገልጽላችሁ እወዳለሁ። የዲሞክራሲ ስርዓት ኡን ማድረጊያ መንገዱ ለምን ተፋብን? መዳረሻ ግቡስ ለምን የሰማውን ያህል ራቀብን? ኢትዮጵያ ህዝብ አገሩና በራሱ ጉዳይ መወሰን የሚችልበት ስልጣኑን ለምን በእጁ ማስገባት ተሳነው? ወዘተ የሚሉ ጥያቄዎች ዛሬ በነሱ ወቅታዊም ተገቢም ናቸው። ባለፉት 50 አመታት ውስጥ sultaan እንዴት ባምባገነኖችና ዘረኞች ሊገባ እንደቻለ ታሪካዊ ድግግሞሽችን ባጭርን መልከታቸው። የዘውዳዊ አገዛዝ ቁንጮ የነበሩት ኃይለ ስላሴ ወደ sultaan ማማይ ተፈናጠጡት የሚተዳደሩበት የዘውዳዊ አገዛዙ በሚፈቅደው መንገድ እንዳልነበር በወቅቱ የነበሩ ሰዎች ምስክርነታቸውን የሚሰጡበት ነው። ታሪካዊ ሰነዶችም ቢሆኑ ገድለው ደማፍሰው ወዘጥያ ተቋሞቻቸውን ያወረዱና ያወረወሩ ለsultaan መብቃታቸውን ያረጋግጣሉ። የኚህ ሰው ማስመሰያ ቃላቸው ግን የሚወደንና የምንወደው ህዝባችን እንደነበር ይታወሳል። ፋሽታዊ ወታደራዊ አገዛዝም ቢሆን በሰፊው ህዝብ ስም እየማለና እየተገዘተ ሰፊውን ህዝብና ልጆቹን ፈጅቶ ነበር ወደ sultaan የተፈናጠጠው። የዘመኑ ጎጥኞችና ዘረኛው ወያኔም በ1983 ዓመተ ምህረት ለsultaan የበቃው የህዝብ ዩኒታን አግኝቶ ሳይሆን በመሳሪያ ኃይልና በባዕድ ድጋፍ እንደነበር ሰነዶችን ማገላበጥ የግድ የሚል ጉዳይ አይደለም። ሁሉንም የሚያመሳስላቸው በርካታ ነገሮች አሉ። ሁሉም የህዝብ ክብረት ያላቸው ህዝብን ያወዱም ሁሉም ተቀናቃኞቻቸውን የሚጠሉ ነበር። ሀገር ወዳዶችን የህዝብ ተቆርቋሪዎችን የሚፈሩና የሚያጠፉ ናቸው። ሁሉም በማስመሰያ ሰነዶች የህዝብ sultaanነት ቋል። ዘዳዊና ወታደራዊ ደርግ አገዛዞችና ስርዓታቸው ወደማይቀረው ትቢያ ተቀይረዋል። የዛሬው ወያኔን ቢሆን ዛሬ ያቃሰተ በሞት አፋፉ ላይ ይገኛል። ነገ ወደማይቀረው መቃብሩ መግባቱ ያቀረ ነው። ከወያኔ ውድቀትስ በኋላ ይኸው የተለመደው አይነት የታሪክ ድግግሞሽ ቀጥሎ ስታቱ ይደገማል ወይስ ለመጨረሻ ጊዜ ይቋጫል? የብዙዎች ጥያቄ ነው። ችግሮቻችን መደጋገምና ዘርፈ ብዙ መሆናቸው እንዳለ ሆኖ ካንዱ ስርዓት ወደ ሌላው ስርዓት መሸጋገር የሚሆነው ድልድይ እንዲኖረው ባለመፈለጉና በተወሰኑ ቡድኖች ጥቅም ዝላ እየተጠነጠነ መምከኑ መቻሉ በቀላሉ ሊታይ የሚገባውና ትልቅ አጽንኦት ይሰጣው ይገባል። ወያኔም እኮ በሽግግር መንግስት ውስጥ አልፌ መጣው ነኝ ይላል ነው። የሽግግሩን ቻርተርም በህዝብ ያጸደቁ ነኝ ይላል። የወያኔ ሽግግር ቻርተር የተቀረጸውም የጸደቀውም በወያኔና ተባባሪዎቹ እንጂ ህዝብን ያሳተፈ የህዝብን ይሁንታን ያላገኘ መሆኑ ብቻ ሳይሆን በወያኔ ከላይ ወደታች የተወረወረ የዘረኞችና ጠባቦች ሰነድ እንደነበር እንዴት ይከዳል? በሀገራችን ታሪክ ውስጥ ወደ ዲሞክራሲያዊ ስርዓት የመሸጋገት ተግባር እውን ይሁን ዘንድ ለመጀመሪያ ጊዜ ያነሳው ኢህአፓ ነበር። 1966 ዓመተ ምህረት የህዝብን አመጽ በመሳሪያ ቀመው ፋሽስታዊ ደርግ ቦታውን ለጊዜያዊ ህዝባዊ መንግስት እንዲያስረክብ በጥብቅ የጠየቀና የታገለ መሆኑን ታሪኩ ይመሰክርለታል። አይከፍሉ የሚባል መስዋዕትነትም ከፍሎበታል። ኢህአፓ የሽግግር መንግስት ጥያቄውን ዛሬም እየጠየቀና እየታገለበት ያለ አንኳር ህዝባዊ ጥያቄው ነው። ዲሞክራሲ ዛሬ ከሀገራችን ተጨባጭ ሁኔታ አንጻር የሀገርና የህዝብ ህልውና ጥያቄ ነው። የሚድበሰበስ ወይም ፈሩን ሊለቅ የሚችልባቸው ሁኔታዎች ሁሉ ዝግ መሆን አለባቸው። ከሰሞኑ ከወደ አሜሪካ 25 የሞኑ ድርጅቶች የሽግግር ዘመን አዘጋጅተዋል፣ ለውይይት አቀረቡ፣ አጸደቁ የሚል ወሬ መሰማት ይህ የተለመደ የተሳሳተ አካሄድ መቼ ነው የሚታረመው? አስባለኝ። የኢትዮጵያ ህዝብ ወያኔን ለመጣል ከዚህ ህይወቱን ይገብራል። ልጆቹ ይታሰራሉ፣ ይሰወራሉ። ወደ አሜሪካ ደግሞ የሽግግር ዘመን አዘጋጅተናል ተቀበልን የሚል ድምጽ መሰማቱ በግል ያሳዝኖኛል፣ አሳፍሮኛል። ተወደደም ተጠላም በዲሞክራሲ ግንባታ ሂደት የተሻሉ በሚባሉ ሀገሮች እየኖሩ በእነሱ ህግና ደንብ እየተዳደሩ የህዝቡን የስልጣን ባለቤትነት በተግባር እያዩ ወደኛው ሀገር ሲመጡ ግን እኛ ሰነዱን አዘጋጅተን ወደ ታች እንወርወራለን አንተ ተቀበል ከሚል አንድምታ ተለይቶ አልታየኝም። የተወሰኑ የፖለቲካ ድርጅት ስብስቦች ሰነድ የማዘጋጀት መብትን ማን ሰጣቸው? ውክልናውስ ከሆነ በምን ሁኔታ ከህዝብ ተሰጣቸው? የሽግግር ሰነድ ተቋሚነን በሙሉ ቡድኖች በአሜሪካ ተዘጋጅቶ ወደ ኢትዮጵያ ቢወረወር የዲሞክራሲ አካሄድን ያልተጋጨ ያስሉዋል ወይ? በለንደን በወያኔና አጃቢዎቹ ከተዘጋጀው የሽግግር ቻርተር በምን ይለያል ሊባል የሚገባው ጥያቄ ነው። በኔ ግምት እምነትም የሽግግር መንግስት መስረታው በእርግጥም ለኢትዮጵያ እጅግ አስፈላጊ የሆነ ሂደት ነው። የህዝብ ጥያቄም ነው። የኔ የምለው ሰነድ ይኑረኝ፣ የኔ የምለው መተዳደሪያ ህገ መንግስት ይኑረኝ ወዘተ ህዝባዊ ጥያቄዎች ናቸው። የዲሞክራሲ ጥያቄም ነው። የሽግግር መንግስቱ ደግሞ ወደ ዲሞክራሲያዊ ስርዓት ያሸጋግር ዘንድ የህዝብን የስልጣን ባለቤትነት የሚያረጋግጥ ህዝባዊ መንግስት ይመሰረት ዘንድ የሽግግር መንግስቱን መመስረት መተዳደሪያ ህግና ደንብን የመቅረጽና የማስተግ መብቱም ኃላፊነቱም የህዝብ ነው። የተወሰኑ የሚባሉ ሊቃን በኢትዮጵያና ህዝባዊ ጉዳይ እንወስን የሚለው የተደጋገመ ቅጀትና ጥረት ዲሞክራሲያዊ ሂደት አለመሆኑ ብቻ ሳይሆን ህዝብን ከመናቅም የመነጨ ነው የሚለውን ድምዳሜ የሚያስተባብል መስሎ አልታየኝም። የህዝብ ታሪክ ሰሪነት የህዝብ ስልጣን ባለቤትነት መቀበልና ከህዝብ ጋር መቆም እንጂ ለግልዝና እንዲሁም ግነት የሚደረጉ ሩጫዎች ሁሉ ከዲሞክራሲ ጽንሳቦችና ተግባር ጋር የሚጣረሱ ናቸው። የኢትዮጵያ ህዝብ ጠላቶቹን ሁሉ ካጠፉ በኋላ የሚበጀውን የሚጠቅመውን ሁሉ የመወሰን የማድረግ ብቃቱም ሞራሉም አለው። መብቱ ማንም ሊነጥቀው የማይችል የሱ ብቻ ነው። የናውቅልሃለን ጩኸቶች ያለፉት ሰቶችን መልሶ ከመድገም ያለፈ ሊሆን አይችልም። ደምስ ያሸናፊ ደብረ ብርሃን።
አድማጮቻችን፣ የዛሬ የደብዳቤዎች አምድ ፕሮግራማችንን የምናጠናቅቀው ታዬ ቶላ ከጎላ ሚካኤል አዲስ አበባ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የኢህአፓ የሳተላይት ሬዲዮ ስርጭት። የተወደዳችሁ የፍኖተ ዲሞክራሲ አዘጋጆች፣ አቅራቢዎችና አድማጮች ልባዊ ሰላምታዬ ይድረሳችሁ። ይህ ዘመን የወያኔ መገነዣ ብቻ ሳይሆን አይቀሬ እመቀ እመቃት ጉድጓዱ ከቶ አፈር ማልበሻም ነው ላለው ወያኔ እየገደለ ሰቆቃ እየፈጸመ በሐሰት ውንጀላ በእስር እያማቀቀ ህዝብን እርስ በርስ እያጋጨ የነጻ እርምጃ አዋጅ ደጋግሞ እያወጀ ወዘተ ኢትዮጵያ ህዝብ አመሮ በዘረኛው በወያኔ አልገዛም ብሎ ያመጸ ነው። ይህ እየተካሄደ ያለው ህዝባዊ ያመጽ ወያኔን ይይዘው ይጨብጠው እያሳጣው እንደሆነ እያየን ነው። ወያኔ ድፍን 27 ዓመታት ህዝብን ጨፈጨፈ፣ ከመንደሩና ከጎጆው አፈናቀለ፣ ወጣቱን ሥራ አሳጥቶ እያሰቃየና ለስደት እየዳረገ ነው። ግና ህዝቡ አመጹን ቀጠለ። እየፈሰሰ ያለው የህዝብ ደም አንዳች የማይጠፋ ነዳጅ ሆኖ ህዝባዊ ትግሉን እያንበለበለው ሳይ ልቤን በሐሴት እየሞላው መሆኑን መናገር ወዳለሁ። በአሁን ወቅት የኢትዮጵያ ወጣቶች ሞትን ደፈሩት፣ ሞትን አሸበሩት። የኢትዮጵያ ወጣቶች ሞቱ፣ ወያኔን አቅነዘነዙት፣ ብርካስ ያዙት። ከዚህ ጋር የሚሰናኝ ስመጥሩ ባለቅኔ ሎሬት ጸጋዬ ገብረ መድህን በ1963 ዓመተ ምህረት ከገጠመው የታባቱ ሞትም ይሙት ከተሰኘው ግጥሙ ይህን ጠቀስኩ።
እንዲህ ስሜት ሲፍለቀለቅ ሲፈነደቅ ሽግል ሐሞት
ቱማታው ሲዋጥ በላቦት
ሆይታ በሆይታ ሲራቆት
ማሳለፊያ መግቢያ ሲያጣ ፍርሃት ገበናውን ሲራቆት
መቃረቢያ ፍንጭ ሲያጣ በእልልታ ሲወገር ብሶት ብቻ ነው ሞት ራሱ የሚኖር።
እባካችሁ ዘመዶቼ ስሞት ሞትም አብሮኝ ይሞት።
በእልልታችሁ ግደሉት፣ በዳንኪራችሁ ውገሩት፣
ከአጥንቴ በታች ቅበሩት። ሎሬት ጸጋዬ ከወላጅ እናቴ ቀጥሎ ሀገሬን አምቦን፣ ቦረና ዲሬ ሊበንን ከብዙ በጥቂቱ አሳውቆኛል። በተለይ ጀግናው አርበኛ አቡነ ጴጥሮስን ገድል ያስቀሰመኝ እሱ ነው። አምቦ ሲጠራ ፊቴ ላይ ድቅን ከሚሉብኝ አንዱ ጸጋዬ ነው። ለዚህ ደብዳቤ በትዝታ ወደ ቦረና ይዞኝ የተጓዘው በ1964 ዓመተ ምህረት ኢልማ ገዳ አባገዳ በሚል ርዕስ የተቀኘው የኦሮሞ ዘመዶቼን አባገዳ ስርዓት ፈነጠቀልኝና በዛው ስለ አባገዳ በስፋት እንዳውቅ መስኮቴን የከፈተልኝ እሱ ነው። ሎሬት ጸጋዬ አባገዳ ኢልማን በአንደበተ ርቱዕነታቸው ያለውን አክብሮት የገለጸበት ቋንቋ ሁሌም ስሜቴን ይነካዋል። ዛሬ ጸጋዬ አፈሩን ገለባ ያድርግለትና የአባገዳ ኢልማ ልጆችና የልጅ ልጆች የቦረና ህዝብ በዘረኛው ወያኔ ህወሓት በጠራራ ፀሐይ ተጨፍጭፎ ከብቶቹን ጥሎ ጎጆው ገርበብ እንዳለ የሚወዳት አገሩን የሚወዳት መንደሩን እየጣለ በመሰደድ ላይ ነው። ከበርማ አሁን ማይንማር ከተባለችው ሮሂንጋዎች ለህሊና የሚሰቀጥጥ ግፍ እየተፈጸመባቸው ቤት ንብረታቸውን ጥለው ወደ ባንግላዴሽ መሰደዳቸው አመዛዛኝ ህሊና ያለውን ሁሉ አስነብተዋል። ሕፃናት ወላጆቻቸው በጥይት በቆንጮራ በመጥረቢያ ሲገደሉ ተመልካች ተደርገዋል። ሕፃናት እናቶቻቸው እህቶቻቸው ሲደፈሩ እንዲመለከቱ ተገደዋል። ይህን እግዚኦ ብለን ሳንጨርስ በእኛው አገር ተደገመ። ለጨለንቆ ጭፍጨፋ በድፍን ሐረርጌ ለተፈጸመው ግድያ በቅጡ ጮኸን ሳናለቅስ በያቤሎ አዲስ መከራ ደረሰብን። የቦረና ህዝብ ሐዘኑን ሳይጨርስ የትግራዩ አረመኔ ቡድን ተጨማሪ ግድያ እንደሚፈጽም ውስጥ ውስጡን ማስፈራሪያውን በመርጨቱ ህዝቡ ከቀየው እየተነቀለ ወደ ኬንያ እየተሰደደ መሆኑን ጆሮቼ በሰሙ አይኖቼ እንባዎቻቸውን አረገፉ። ወያኔ በይፋ የለበጣ ይቅርታ ቢጠይቅም ሐቁ ግን የሚሰደደው ህዝብ ላይ ጥይት እንደሚተኩስም ሰምቻለሁ። በእነዚህ በጣት በሚቆጠሩ ቀናት ከ60 ሺህ በላይ ሰዎች ሕፃናትን ጨምሮ መሰደዳቸውን ስሰማ የቦረና ህዝብን እንደ ሮሂንጋዎች የማፈናቀል ሰበቡ አልገባህ ይለኛል። የቦረናን ህዝብ መጨፍጨፍ፣ ማፈናቀል እንዲሁም የቦረና ወጣቶችን እያፈኑ ማሰር ለምን በአሁኑ ወቅት የሚል ጥያቄ እያነሳው ሳብሰለስል መልሱም ብልጭ አለልኝ። ወያኔ ህዝብን በማፈናቀል መልሶ የህዝቡ አረጋጊ በመሆን በህዝቡ ስም የሚገኝ እርዳታን ለመሰብሰብም ሊሆን ይችላል። ሌላው ደግሞ የስደተኛው ቁጥር እንደ ኬንያ የመሰሉ ጎረቤት አገራት በስደተኛው ብዛት ቀውስ ውስጥ መግባት ስለማይፈልጉ ለወያኔ መሰንበት ለዓለሙ ህብረተሰብ ድምጻቸውን ሊያሰሙ ይችላል በሚል ቅዠት ሊሆን ይችላል። እንዲህ የመሰለው የወያኔ ፋሽስታዊ አገዛዝ ህዝብን ከመንደሩና ከጎጆ የማፈናቀል ግፍ በሌሎች በድንበር አካባቢ በሚገኙ መንደሮች በጋምቤላ፣ በመተማ፣ በኦሜርላ፣ በአሶሳ፣ በአፋር ወዘተ ሊከሰት እንደሚችል አያጠራጥርም ባይ ነኝ። የቦረና ሕፃናት በስደት በየመንገዱ ፍግም እያሉ መውደቅ መጀመራቸውን በመስማቴ በውስጤ እየፈሰሰ የነበረውን ባይ ወደ ውጭ እየፈሰሰ ነው። አዘንኩ። ወያኔን ጠራርጎ ለማስወገድ ጨከነው እንደተነሱት ወጣቶች ልቤ ጨከነ። ኢትዮጵያን ይያናጋ ህዝቧን ይያናወጠ የሚጨፈጨፈው ወያኔ ከስሩ ለመመንገል ተባብረን እንታገል የሚል ጩኸቴን አሰማለሁ። ከሐረርጌ ተፈናቀሉት ከአንድ ሚሊዮን በላይ ወገኖቻችን እየተሰቃዩ ባለበት ወያኔ ቦረናዎችን ማፈናቀሉ ሁላችንንም ከጥግ እስከ ጥግ የኢትዮጵያ ህዝብን ሊነዝርና ሊያስነሳ ለአመጽ ሊያጠራራ የሚችል በደል የሚችል ጭፍጨፋ የሚችል ግፍ ከዚህ በላይ ምን አለ እላለሁ። ፍኖታዎች ነገ በሌሎች አካባቢዎች ይህን የቦረና ህዝብን መከራ እንዳይደገም ዋስትናችን ከእንግዲህ ወዲህ በወያኔ አንገዛም፣ በጨፍጫፊው በፋሽስቱ በወያኔ አንገዛም። ዘራፊው መዝባሪው የወያኔ ዘረኛ አገዛዝን ለመጣል ቀፎው እንደተነካበት ንብ ባንድ ተመን ወያኔን እናጋርድ የሚል ድምጼን አስተጋቡልኝ። ታዬ ቶላ ነኝ ከጎላ ሚካኤል አዲስ አበባ። አድማጮቻችን እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቃለን። ሳምንት አርብ በሌላ ከእናንት ከአድማጮቻችን ከተላኩልን ደብዳቤዎች ጋር እስክንገናኝ ደህና ቆዩን። መልካም ሳምንት።
ኢልማጋልማ አባጋዳ ሩቱ ጀማ ብዙ ጀማ ለካንተነ አባጋዳ ኢልማጋልማ ያዳ ኦሮሞ ሻማ ዋቃጋዲኒ ነማ ኦሊኒ ሱማ አካሱማ የተሰኘው እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ። አጋኡጋ ጂጋሎጋ አባ ሰርዳ አባ ጋዳ አባ ፈርድ ነባለባሉ እምቅድመ ኦሪት ባህሉ ያይ ቢያ አባ ቃሉ ቃሉ የማይቀለበስ ቃሉ ለካንተነ። ሰአት አርካ ኦግ ጋዳ ያድባሩ አርካ ያዴ እናቴ ያዴ ሴቴ ያዴ አቴቴ ያዴ እቴቴ ያቴ ሆራ የኩሽ ነዶ አባ ቦኩ አከሚዶ ባናትህ ፀሐይ ከለቻ የምትጠልቅ አንተ ብቻ የካም ኢድ ኢዶ ምድር ተነባቢ አስር ምስጢር አባ ወሮ አባ ወራ አባ ባሮ አባ በራ አባ ካሮ አባ ካራ የጅቡቲም ጀባ ጂሾ የማቅዲሾም ማቅዲሾ የነሙቴሳ ካም ባልጣ እንደ ባቡ ካምፓላ ማና ደላ አከማንደላ ማቀደለ አከማቀደለ የፉላኒ ካኖ ደለ የምትሰኝ የምታሰኝ የጎና ቤት አባ ወራ የላሊ ቤት ላሊ በራ የከረዩ አባ ከራ በጎፈሬ ስሪት ላባ አዶ አዶየ ውብ ቀዘባ አዳ የከለቻ ተሸላሚ ያዱ ግንባር ተቀዳሚ ያዲስ ዘመን መጻው አደይ አዳ አዱኛን እል እሰይ የምትታሰኝ የምትሰኝ አዱ አዱኛ አባ ቢሌ የአካኪሌ የአባቢሌ ለካንተነ ጋዳ ጋዳም ያለም ሰላም ጋዳ ቢሊሱማ ሳቃ ፈካ ጉራቻ አከዋቃ የጻህፍት አምላኩ አንኒ ያለበሰህ ድርብ ካንኒ የጥቁር ፈርዖን ልሳን ያዴ አዳ ጻሃይ ኢብራሂም ያዱሊስ አዱኛ ኪዳን አባ ጋዳ አባ በዓል የቅድመ አክሱማዊት ቃል ያሰርቱ በሮች መሰላል የማለዳ ንጋት ይጸዳል ዮሩስ ኦሪሳ ተምሳል ለካንተነ አጋኡጋ ጂጋሉጋ ያኢቢያ ባቃሉ የማይቀለበስ ቃሉ ሩቱ ጀማ የተባልከው አጋሱማ እንደ አክሱማ ያዳ ኦሮሞ ሻማ አባ ጋዳ ኢልማ ገልማ ለካንተነ 1964 ድሬሊባ
Yeah.